የካቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምን አመሻችሁ። ጽዮን ግርማ ነኝ። ለዛሬ ታህሳስ 16 2011 ዓ.ም ተመረጥ ምሽት ዝግጅቶቻችንን ይዤ አብራችሁ ቆያለሁ። በኢትዮጵያ የሚኒስትሮች ምክር ቤት በሳምንቱ መጨረሻ ባደረገው ስብሰባ ከፌደራል ጠቅላይ አቃቤ ሕግ የተላከለትን የሲቪል ማህበረሰብ ድርጅቶች አዋጅ ለሕዝብ ተወካዮች ምክር ቤት መርቷል።
ከዚህ በፊት አላስተራ የሚሉ አንቀጾች ተቀይሮበት ተሻሽሎ የሚቀርቡ የሕግ ማዕቀፎች አሉ።
ዘገባ አለን። በሌላ ዘገባ ደግሞ ግንቦት 7 ከፓርቲ ይልቅ አገር አስቀድማለሁ ብሏል።
ለኛ ቅድሚያው ድርጅታችን አይደለም፣ ለኛ ቅድሚያው አገር። አገርን ማረጋጋትና አገር ላይ ሰላም መስጠት ደግሞ የመጀመሪያ ስራ ነው። ከዛ በኋላ ነው ድርጅት ፓርቲ ምንም ይመጣል።
ይህንንም በሙሉ ዘገባ እንመለስበታለን። በድሬዳዋ ዩኒቨርሲቲ በግጭት ምክንያት ተቋርጦ የነበረው ትምህርት መጀመሩን የተመለከተም ዘገባ ይኖረናል። የፌደራል ቤቶች ኮርፖሬሽን ለንግድ ስራ በተከራዩ ቤቶች ያወጣውን አዲስ የኪራይ ተመን ደንበኞቹ ተቃውመውታል። የዚህንም ዘገባ ዝርዝር ይዘን እንመለሳለን። የአውሮፓውያኑ ገና በዛሬው ዕለት ለምታከብሩ ሁሉ እንኳን አደረሳችሁ። የሙዚቃ ምርጫ አለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የጋቢና ጉዟችን ይቀጥላል። ወደ ቀዳሚው ዘገባችን ነው የምናልፈው። በኢትዮጵያ የሚኒስትሮች ምክር ቤት በሳምንቱ መጨረሻ ባደረገው ስብሰባ ከፌደራል ጠቅላይ አቃቤ ሕግ የተላከለትን የሲቪል ማህበረሰብ ድርጅቶች አዋጅ ለሕዝብ ተወካዮች ምክር ቤት መርቷል። ረቂቅ አዋጁ በአገሪቱ እየተካሄደ ያለውን ለውጥ ተከትሎ እንዲሻሻል ወይም እንዲቀየር የተወሰነውን የበጎ አድራጎት ድርጅቶችና ማህበራትን ሕግ የሚተካ ነው። የጸረ ሽብር ሕጉን ጨምሮ ከፍተኛ ቅሬታ ሲቀርብባቸው የቆዩ ሌሎች አዋጆችን የማሻሻሉ ወይም የመለወጡ ስራም ደረጃ በደረጃ እንደሚጠናቀቅ የጠቅላይ አቃቤ ሕግ ቃል አቀባይ አስታውቀዋል። የፌዴራል ጠቅላይ አቃቤ ሕግ የህዝብ ግንኙነትና ኮሙኒኬሽን ኃላፊ አቶ ዝናቡ ቱኑ በመስሪያ ቤታቸው የመቶ ቀናት እቅድና ከዛም በኋላ የሚሻሻሉ ወይም የሚለወጡ አዋጆችን በማብራራት ይጀምራሉ። ያነጋገራቸው እስክንድር ፍሬው ነው።
በእቅዳችን ውስጥ ያስቀመጥናቸው አንዱ ይሻሻላሉ ተብሎ አንዳንዶቹ ይጠናሉ፣ ገና ተጠንቶ ምንድነው መሆን አለበት ተብሎ የምንለያቸዋሉ። አንዳንዶቹ ደግሞ የሚሻሻሉ ናቸው ተብሎ የተቀመጡም አሉ። ለአብነት አይል የወንጀል ስነ ስርዓትና ማስረጃ ህጉም እንደዛው መሻሻል አለበት ሁኔታ አለ። ህገ ወጥ ሰዎች ዝውውር ማሻሻግ ያስፈልጋል። የንግድ ህጉም፣ የጠበቆች፣ የምርጫ ህግም፣ የጦር መሳሪያ የያዝና አስተዳደር ህግም፣ የመረጃ ነጻነትና መገናኛ ብዙሃን አዋጅም፣ የኃይል አጠቃቀም አዋጅም፣ ቅድም ለሚኒስትሮች ምክር ቤት ቀርቦ ወደ ስቶካዎች የተመራው የሲቪል ማህበረሰብ አዋጅም፣ ጸረ ሽብር አዋጅም ወዘተ የተመሳሰሉት ግማሾቹ የሚሻሻሉት ግማሾቹ ደግሞ በአዲስ እየተጠና የሚመጡ ተደርጎ ወስደዳሉና በዚህ በመቶ ቀናችንም አንዳንዶቹ የምንጨርሳቸው አንዳንዶቹ ደግሞ የተሻገረ ሰፊ ከምንም በላይ ደግሞ የሚመለከታቸው ባለድርሻዎችና ህዝቡም በስፋት እየተወያየበት በውይይት እየዳበረ የሀገሪቱ ህግ ነው ብሎ ሁሉም ሰው ቁብልነት እንዲኖረው ለማድረግ ነው እየሰራን ያለ ነው።
አቶ ዝናቡ እንግዲህ እሱ ሮሮ ስለሚሰማባቸው ብቻ አይደለም ህጎች የሚሻሻሉት ብለዋል። ግን በጣም ትኩረት ስበው የቆዩ ተቃውሞ የሚቀርብባቸው በነበሩት ህጎች ላይ እናተኩርና ለምሳሌ የጸረ ሽብር ህጉ፣ የመረጃ ነጻነት አዋጁ፣ ሲቪል ማህበረሰብ ድርጅቶች አዋጅ፣ እነዚህን የመሳሰሉት ወደ አምስት የሚጠጉት በተለይ ማለት ነው። እና አምስቱ ላይ ይቆዩልኝና በተለይ ስንቶቹ ይሻሻላሉ፣ ስንቶቹ ሙሉ በሙሉ ይቀየራሉ? ይሄ አገላለጽ ስልክ ነው። አንዳንዱ የሚሻሻል ነው፣ አንዳንዱ ሙሉ በሙሉ የሚቀየር ነው የሚለው አገላለጽ ትክክል ነው? ከእናንተ
ትክክል ነው ወይ ላይ እንደዛ ልነሳ ይችላል። አሁን ባለን ደረጃ እየሰራን ያለ ነው ድናቸው መሻሻል አለበት የሚል በተለይ አማካሪ ምክር ቤቱ ብል ለጥሩ ጥናት ጭምር እያደረገ በጥናት እየለየን እያሻሻልን ያለንበት ሁኔታ ነው አለ። የምናደርጋቸው ጥናትና የውይይት መድረኮቹ እነዚያ ህጎቹ እውነትም የማያሰሩ ከሆነም አይቀየሩበት ምንም እነሻ ምክንያት የለም። ስለዚህ አይነካም አይቀየርም እያልን አይደለንም ያለ ነው። መስተካከል አለባቸው እና ተጨማሪ አዳዲስ ሀሳቦች ታክሎበት ከዚህ በፊት አላስተራ የሚሉ አንቀጾች ተቀይሮበት ተሻሽሎ የሚቀርቡ የህግ ማዕቀፎች አሉ።
የትኞቹ ለምሳሌ ሊከፋፍሉልን ይችላሉ? እነዚህ እስካሁን ባለው አካሄድ
እነዛዎቹ ውይይት ላይ ስለሆነ ሀሳቡ ተቀይሯል አልተቀየረም ማለት አልችልም። አሁን ባለን ደረጃ ለምሳሌ ስብ ድርጅቶች አዋጁ በጣም በጣም ብዙ አዳዲስ ጉዳዮች ታክሎበት ከዚህ በፊት አላሰራ ያሉ ጉዳዮች ሁሉ ወጥተው በተሻለ ሁኔታ በእርግጥም ሲቪል ማህበረሰቡ ለሀገሪቷ ኢኮኖሚ፣ ለሀገሪቷ እድገት፣ ለሀገሪቷ የዲሞክራሲ መብት ኤክሰርሳይዝ ላይ ኤክሰርሳይዝ ላይ የበለጠ ተሳታፊ ሊያደርግ ፕላትፎርሙን ተመረብለት ተሳታፊ ሊያደርግ በሚችል ሁኔታ ተቀርጾ መጥቷል። መቀየርና መሻሻል ኮንሰፕቱ ከምን አንገል እንደሆነ ብዙም ባይገባኝም
ማለት ነው እንደ አዲስ ሌላ ዋጅ ይወጣል ነው ወይስ ተሻሽሎ ይቀጥላል ነው?
ከዚህ ቀደም እኮ የሲቪክ ማህበረሰብ ድርጅቶች የበጎ አድራጎት ድርጅት አዋጅ ብለን ነበር። እሱ አዋጅ
ተስተውሎም ተቀይሯል።
እሱ አዋጅ አሁን የሲቪል ማህበረሰቦች ድርጅት አዋጅ በሚል ቀይረናል። ለእንሰን ቀይር ቀድሞ የነበሩት የተወሰነ አንቀሶች ኖራሉ። አሁን ደግሞ በደረስንበት ለውጥ ደረጃ ደግሞ ሊታከሉበት የሚችሉ ጉዳዮች ኖራሉ። ዋናነት የኛ አዋጅ ለሀገሪቱ ሊጠቅም በሚችል ሁኔታ ዜጋን የማይገድብ ዜጎች በአገራቸው ሰፊ ኮንትሪቢዩት ሊያደርጉ በሚችል ሁኔታ ታስቦ ተዘጋጀ አዋጅ ነው። ለዚህም በጣም ሰፊ መድረኮች እንደውም የሲቪክ ማህበራቶችም አባላት ጭምር ሰፊ ውይይት ከተደረገ በኋላ ነው እንግዲህ የመጨረሻውን ደረጃ ያዘገኛል። ስቲል አልጸደቀም። መጨረሻው ይሄን ሀገሪቱን የማስተክ ስልጣን ወዳለው ኃይል ተመርቷል ወይንም አካል ተመርቷል። እሱ ደግሞ ተዋይቶ የሚያክል ነገር ካለ ያክለበት በዛው እንድሰርከ የሚያደርግም ከሆነ እንድሰርከ የሚደረግበት ሁኔታ ነው አለ።
የመጨረሻ ጥያቄ ባረጋው አቶ ዘናቡ፣ እንግዲህ የሲቪል ማህበረሰብ ድርጅቶች ረቂቅ አዋጅ ወደ ፓርላማ ተልኳል። ሌሎችስ የጸረ ሽብር ህጉ እንዲሁም የመገናኛ ብዙሃን ነጻነት አዋጁ የምርጫ ቦርድ ሌሎችም መቼ ይላካሉ? ከስንት ሳምንታት በኋላ ቀደም ተከተል ይዛቸዋል ወይስ?
አሁን ቀደም ተከተል አድርገን እየሰራን ያለ ነው። በቅርቡም ሰምተን እንደሆነ የዚህ የምርጫ ህጉንም እንደዚሁ አንዱ የምርጫ ቦርዱን መልሶ ማቋቋም ምንም የምርጫ ህጎችም ጭምር እንደዚሁ ባለድርሻ አካላት ጭምር እያወያየን ያለንበት ሁኔታ ነው አለው። ይሄ በደንብ ተዋይቶ ፈር ከያዘና ቅርጽ ከያዘ በኋላ ደግሞ ወደሚመለከታቸው አካላት ቀርቦ የሚጸድቅ ይሆናል ብለን እንጠብቃለን። የመረጃ ነጻነትና የመገናኛ ብዙሃንንም እንደዚሁ ባለፈው ለሚመለከታቸው ለመገናኛ ብዙሃን አመራሮች፣ ድርጅቶች፣ ለተፎካካሪ ፖለቲካ ፓርቲዎች፣ ለሚመለከታቸው የዘርፉ ሙራን አመራሮች ጭምር ቀርበው ውይይት እያደረግንበት ያለ ሁኔታ አለ። የጸረ ሽብር ህጉንም በዚሁ መጠን እንደዚሁ ውይይት እየተደረገበት የሚሄድበት ሁኔታ ነው አለ። አሁን አዋጆቹ ደንቦቹ እንዲጸድቅ የሚፈለገው ከዚህ በፊት የሆነ ቡድን ሰርቶ ዝም ብሎ በጓዳ ያስገባን እናጸድቅበት አመት አግባብ አይኖርም። ይህ ቡል ዋይበት የሚመለከት ባለ ድርሻ ነኝ የሚል አካሉን እንዲዋይበት ይፈለጋል። ለዛም ለውይይት ክፍት እያደረግናቸው ነው። ባለሙያ በራሱ ደረጃ ተዋይቶ የሚያመጣቸዋለሁ። ዘን ባለሙያ መጣቸውን ደግሞ የሚመለከተው ባለ ድርሻ አካላት በደንብ አብራልተው በደንብ አስተያየቶቹን ማክለውበት ፋይናሊ ደግሞ እሱ እየተቀረጸ ሄድና ሀገሪቷ ህግ የማስጠቅ ስነስርዓቷን ተከትለው የሚጸድቅበት ሁኔታ ነው የሚሆነው። ይህን ስቴፕ ሁሉ ተከትለን እንሄዳለን ማለት ነው።
መቼ ይቀርባሉ እነዚህ አሁን የጠቀሷቸው? አሁን እንግዲህ በሲቪል ማህበረሰብ ቀነ ገደብ ማስቀመጥ አይቻልም። በመቶ ቀናት ብቻ ነው ማለት እንችልም?
አንችልም። አሁን ዛሬ ነገ የምንልበት ዋና ምክንያት የለንም። ምክንያቱም ሀሳብ በመጣ ቁጥርና ወደ ውይይት መድረኮች እያመጣን ስለሆነ ውይይት መድረኮች በመጣና በዳበረ ቁጥር ሁሉ በደንብ ዳብሮ እስከወጣ ድረስ ስራው እየተሰራ ነው የሚሄደው። ግን በዚህ አመታት በተለይ በዚህ አመት ላይ እነዚህ የምርጫ ህጉንም ከምርጫ ቦርዱን መልሶ ከማቋቋም ጀምሮ ምርጫ ህጉንም የዚህ የመረጃ ነጻነትና መገናኛ ብዙሃንም የጸረ ሽብር ህጉንም በእርግጠኝነት በእነዚህ በመቶ ቀናት ሂደቶቻችን ውስጥና ከዛም ትንሽ አለፍ ብሎ ባለው ግዛቶች ውስጥ ይጸድቃሉ ተብሎ ይጠበቃሉ።
አቶ ዝናቡ ቱሉ የፌዴራል ጠቅላይ አቃቤ ህግ የህዝብ ግንኙነትና ኮሙኒኬሽን ጉዳዮች ዳይሬክተር፣ በጣም አመሰግናለሁ። በአሜሪካ ድምጽ ሬዲዮ አድማጮች ስም
በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እስክንድርንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያ ከየትኛውም ጉዳይ በላይ መቅደም ያለበት አገርን ማረጋጋትና ሰላምን ማስፈን ነው ሲል አርበኞች ግንቦት ሰባት አስታወቀ። ሰላምና መረጋጋትን በኢትዮጵያ ውስጥ ለማድረግ ከለውጥ ኃይሉ ጋር ባለው አቅም ሁሉ እንደሚሰራም የንቅናቄው መሪ አረጋግጠዋል። ፓርቲ ለመገንባት እየሰራ መሆኑን የገለጸው ንቅናቄው መዋቅሩ ከስር ወደ ላይ የሚገነባ ነው ብሏል። መለስካቸው አመሃ ዝርዝሩን ይዟል።
አርበኞች ግንቦት ሰባት ለአንድነትና ዴሞክራሲ ንቅናቄ በአዲስ አበባ ጠርቶት በነበረ ህዝባዊ ስብሰባ ወደፊት ይመሰረታል ስላለው ፓርቲ መርሃ ግብርና አወቃቀሩን ለተሰበሰበው ህዝብ ማብራሪያ ሰጥተዋል። የንቅናቄው ሊቀመንበር ፕሮፌሰር ብርሃኑ ነጋ የዚህ ፓርቲ ርዕዮተ ዓለማዊ አምዶች በዜግነት ላይ የተመሠረተ ዴሞክራሲያዊ የፖለቲካ ሥርዓትና ፍትሐዊ ምጣኔ ሀብት የሰፈነበት ማኅበረሰብ ማደራጀት እንደሆነ ገልጸዋል። የፓርቲው መዋቅር ምን እንደሚመስል ደግሞ የገለጹት አቶ አንደርጋቸው ጽጌ ነበሩ። አቶ አንደርጋቸው እንደገለጹት በመደራጀት ሂደት ላይ የሚገኘው የአዲስ ፓርቲ መሰረት በወረዳ ላይ ይጀምራል። ማንኛውም የዚህ ፓርቲ መሪ ሊመጣ የሚችለው በወረዳ ደረጃ በሚገኙ የፓርቲው አባላት ተመርጦ ብቻ እንደሚሆንም አስታውቀዋል። ሌላው የንቅናቄው አመራር አባል አቶ ቸኮል ጌታውን ደግሞ በዚህ ረገድ ንቅናቄው ባለፉት 3 ወራት ምን ምን እንደሰራ አብራርተዋል። የተሰበሰበው ህዝብ በበኩሉ በድረኩን ሲያገኝ ቅድሚያ ሰጥቶ የተወያየበትና የጠየቃቸው ጥያቄዎች በሀገሪቱ ከሚታየው የሰላም እጦት ጋር የተያያዘ ነበረ። ለዚህ ጥያቄ ተቀላል አድርገው ምላሽ የሰጡት ፕሮፌሰር ብርሃኑ ነጋ ናቸው።
እኛ በምንም አይነት ከአሁን በኋላ እንዲህ አይነት ግጭት እየፈጠሩ አገሪቱ እንዳትረጋጋ ለማድረግ የሚሞክሩ ኃይሎች ካሉ እነሱን ከለውጥ ኃይሉ ጋር ከና አብይ ጋር ሆነን ማድረግ ያለብንን ነገር አድርገን በመጀመሪያ ማስረገጥ አለብን ይሄንን ሰላም ማምጣት። ወስን እንደምናረግ እንጣጣክላ ተቀራረ ለኛ ቅድሚያው ድርጅታችን አይደል፣ ለኛ ቅድሚያው አገር አገርን ማረጋጋትና አገር ላይ ሰላም መፍጠር ደግሞ የመጀመሪያ ስራ። ከዛ በኋላ ነው ድርጅት ፓርቲ ምንም ይመጣ። ስለዚህ በዚህ ጉዳይ ላይ ይሄ አገር ሰላም እንዲሆን ማድረግ ያለብንን ነገር ሁሉ ከዚህ የለውጥ ኃይል ጋር ሆነን እንደምናረቅ ቃል እንገባላችኋለን። ምንም ወደ ኋላ ምንለ
የታዳሚው ሕዝብ ሌላው ስጋት በአሁኑ ወቅት በሀገሪቱ በሚስተዋሉ ችግሮች በመንግስት አስተዳደር መዋቅሮች ታችኛው ክፍል ያሉ ሹሞች የሚፈጥሯቸው እንቅፋቶችን የተመለከተ ነበረ። በአጠቃላይ በመንግስት ቢሮክራሲ ውስጥ ከዝቅተኛ እስከ መካከለኛ ደረጃ የሚገኙ አንዳንድ ሹማምንት የለውጡን ሂደት የሚገታ እርምጃ እንደሚወስዱ የሚጠቁሙ አስተያየቶች ከህዝቡ ተሰንዝረዋል። የአቶ አንደርጋቸው ጽጌ መልስ ለዚህ ኃላፊነቱን መውሰድ ያለበት ህዝቡ ራሱ እንደሆነ የሚያመለክት ነበር።
በየወረዳው አሁንም የጥንቱን አመለካከትና አሰራር ይዘው ምንም አይነት ነገር እንዳይቀየር ሙከራ የሚያደርጉትን ሰዎች እኔ በበኩሌ ዶክተር አብይ አይደለም የሚቀይራቸው ብዬ ነው ማለት ነው። እናንተው ናችሁ። በወረዳ ደረጃ በሺዎች የሚቆጠሩ አባላት ይዛችሁ ተደራጅታችሁ ከቆማችሁ እዛ ወረዳው ማንም ሊተፋፋችሁ የማይችልበት ማንም ሊያፈራችሁ የማይችልበት ነው ያስቀምጣላችሁ። ስለዚህ ሌላ መፍትሄ የሌለው ነገር ነው። ዋስትናው ምንድነው? የምጥያቄ አለ በየወረዳው በየምኖም ምንድነው? ሀገራዊ ዋስትናው ምንድነው? ዋስትናው ሌላ ነገር እንደማይመጣ ሌላ ነገር ተቀልብሶ ሌላ ነገር እንደማን የተሰጠው መልስ ምንም ዋስትና የለም። ዋስትናው ድርጅት፣ ዋስትናው እንደገና ድርጅት ነው። ዋስትናው ተደራጅቶ ለማንም ቢሆን ከዚህ በኋላ መርሴን ንጻነቴን አሳልፌ አልሰጥም፣ ቅድም ያልኩት አገር ሰው ልጅ ነኝ ማለት ይቻላል።
የስብሰባው ተካፋዮች በአሁኑ ጊዜ የኢትዮጵያ ወጣቶችን የተለያዩ ችግሮች እንዴት ለመፍታት አስባችኋል የሚል ጥያቄም አቅርበዋል። በተለይም ከስነ ምግባር ጉድለትና በአጠቃላይ ከሞራል መላሸቅ ጋር በተያያዘ ወጣቶች ስላጋጠማቸው ተግዳሮት የተለያዩ ጥያቄዎች ተነስተዋል፣ አስተያየቶች ተሰንዝረዋል። አቶ አንዳርጋቸው ችግሩ መታየት ያለበት ሀገሪቱ ካሳለፈችውና አሁን ከምትገኝበት ድባብ አኳያ መሆን እንደሚገባው አመልክተው የመፍትሄ አቅጣጫም ጠቁመዋል።
ወጣቶቹ ከበቀሉበት ታሪካዊ ማዕቀፍ፣ ኢኮኖሚና ማህበራዊ የሞራል ማዕቀፍ፣ ስልጣን ላይ ከነበሩት ርካሽ አሰራርና አመለካከት ያንጸባርቁ ከነበሩት መሪዎች ማዕቀፍ ውጪ ልናያቸው አንችልም። በተወሰነ ደረጃ ይሄን ተረድተን ነገር ግን ካሉበት ችግር ራሳቸውን በራሳቸው ነፃ ማውጣት የሚችሉበት ጠንካራ የሆነ የወጣቶች አደረጃጀት እንዲኖርና ከመካከላቸው እንደተባለው በእንዲህ አይነቱ ሽማግሌ ሳይሆን በእድሜያቸው በሚቀራረቡ ወጣቶች አማካኝነት ከብዙ ነገር ራሳቸውን እያስተካከሉ በጣም ጠንካራ የሆነ የወጣት እንቅስቃሴ በመፍጠር በዚህ እንቅስቃሴ አማካኝነት ከራሳቸው አልፎ አገራቸውን ህዝባቸውን የሚታደጉበትን ሁኔታ መፍጠር ትክክል ነው የሚል እምነት ስላለን አንዱ የአደረጃጀት ስትራቴጂያችን ጠንካራ የሆነ የወጣቶች እንቅስቃሴና ማህበር ማቆም።
ከታዳሚዎች መካከል ስለ ታሪክም በእጅጉ የጨነቃቸው እንደሚገኙበት ከአስተያየታቸውና ጥያቄዎቻቸው መገመት ይቻላል። ፕሮፌሰር ብርሃኑ ግን ታሪክ የፖለቲካ መጫወቻ መሳሪያነቱ ማብቃት አለበት የሚል አቋም እንዳላቸው ፍንጭ ሰጥተዋል። የፖለቲካ ፓርቲዎች ተግባር በኢትዮጵያ በታሪክ ከመከራከር ውጭ ነው ይላሉ።
ኢትዮጵያ አንድነቷን ጠብቃ ዴሞክራሲያዊ ሆና የምትኖርበትን ሀገር መጠበቅ። የኢትዮጵያ ታሪክ 100 ዓመት ነው የሚለው ሰው ይመቸው ይሄድና ከታሪክ ምሁር ጋር ይከራከርስ። የኛ ጉዳይ ሷል። የኛ ጉዳይ እቺን አገር በርግጥም ዴሞክራሲያዊ ታርገን ማለፍና ለልጆቻችን ማስረከብ ነው። ወደፊት ነው እንጂ ምናየው በምንም አይነት ወደኋላ ያየን ስንጓተታ ኖርም ካሁን በኋላ።
አርበኞች ግንቦት 7 ትናንት በጠራው ህዝባዊ ስብሰባ እጅግ ብዙ ሊባል የሚችል ታዳሚ ተገኝቶበታል። ረጅም ሰዓታትም ይወሰደ ነበር። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው ለዘገባው እናመሰግናለን። በተከታዩ ዘገባችን ወደ ድሬዳዋ ዩኒቨርሲቲ እናመራለን። በድሬዳዋ ዩኒቨርሲቲ ካለፈው ሳምንት ሰኞ ጀምሮ በተቀሰቀሰ ግጭት የመማር ማስተማር ሂደት ተቋርጦ ቆይቷል። አብዛኞቹ ተማሪዎችም ዩኒቨርሲቲውን ለቀው ወጥተዋል። ሆኖም ከትላንት በስቲያ በዩኒቨርሲቲው በቀሩ ተማሪዎችና በዩኒቨርሲቲው መካከል በተደረገው ውይይት ትምህርት እንዲጀመር መወሰናቸውን ተከትሎ ትላንት ትምህርት በከፊል መጀመሩ ታውቋል። የግጭቱ መነሻ፣ ተማሪዎች አሁን የሚገኙበት ሁኔታና የአካባቢው ማህበረሰብ ሚና በተመለከተ የድሬዳዋው ዘጋቢያችን አዲስ ቸኮል ተከታዩን ዘገባ አድርሶናል።
ባለፈው ሰኞ 28 2011 ዓ.ም ምረት ምሽት የተጀመረው የድሬዳዋ ዩኒቨርሲቲ ግጭት በቀጣዮቹ ቀናት ተባብሶ የመማር ማስተማር ሂደቱን አስተጓጉሎት ቆይቷል። ሆኖም ዩኒቨርሲቲው ትላንትና እሁድ 14 ቀን በዩኒቨርሲቲው ከቀሩ ተማሪዎች ጋር ባደረገው ለሚዲያዎች ዝግ የሆነ ውይይት ትምህርት ለመጀመር ተስማምተዋል። ወደ ዩኒቨርሲቲው ለማጣራት ያደረኩት ሙከራ ሚዲያዎች ዩኒቨርሲቲ እንዳይገቡ የተጣለው ክልከላ ባለመነሳቱ ባይሳካልኝም ከግቢው ሲወጡ ያነጋገርኳቸው ተማሪዎች ግን ትምህርት በከፊል መጀመሩን አረጋግጠውልኛል።
የሃይማኖት አባቶች፣ የተለያዩ ተቋም ተሰሚነት ያላቸውን ሰዎችና ከተማሪም የተወሰነ ተወካዮችን አስገብቶ የተወሰነ ስብሰባ አድርጎ በዛ መሰረት ሰላም ይኖራል በሚል ነገ ክላስ ይጀመራል የሚል ማስታወቂያ በየዶርሙ እየዞረ በስፒከር አወጀ። ያው እንደምናየው ዛሬ ጧት ክላስ አለ ብለን ገባን። ተማሪው ፈርቶ አልገባም። የተወሰነ ተማሪዎች ግን ገብተን ተምረን ይባውን እየወጣን ነው።
በአሁኑ ሰዓት ከግማሽ በላይ የሚሆኑ ተማሪዎች ከዩኒቨርሲቲው ለቀው ወደ ቤተሰቦቻቸው እንደሄዱ ወይም ድሬዳዋ ከተማ እንደሚገኙ ተማሪዎች ይናገራሉ። አሁን ትምህርት የመጀመሩ ዜና ብዙ ተማሪዎችን ወደ ዩኒቨርሲቲው እንደሚመልስ ተስፋ ቢደረግም የኦሮሞና የሶማሌ ተማሪዎች ዋና ተዋናይ እንደነበሩበት በሚነገረው በዚህ ግጭት የሶማሌ ተማሪዎች ዩኒቨርሲቲውን መልቀቃቸው ስጋት እንዳረገበ አድርጎታል።
የሶማሌ ተማሪዎች አልገቡም። አሁንም ተማሪው ስጋት ላይ እንዲሆን ያደረገው ግማሹ ተማሪ ገብቶ ማለት ግጭቱ ላይ የነበረው ከፊሉ አካል ገብቶ የተማረ ከፊሉ ሳይማር እንዴት ሆነ ሰላም ይገኛል በሚል ነው አብዛኛው ተማሪ ላለመግባት የቀረው።
በዛሬው ዕለት መረጃ እንዲሰጡኝ የዩኒቨርሲቲው የህዝብ ግንኙነት ዳይሬክተር አቶ አለማየሁ ዘውዴ በአካልም በስልክም ለማግኘት ያደረኩት ተደጋጋሚ ጥረት አልተሳካልኝም። የድሬዳዋ ዩኒቨርሲቲ ግጭት አነሳስን በተመለከተ የተለያዩ አስተያየቶች ይሰጣሉ። የአሜሪካ ድምጽ ያነጋገራትና ስሟን መግለጽ አልፈለገች አንድ ተማሪ ግጭቱ ሰኞ 28 2011 ዓ.ም ምረት በተማሪዎች መካከል በተፈጠረ አለመግባባት አንድ የሶማሌ ተወላጅ በመደብደቡ ጉዳዩ የብሔር መልክ እንደያዘ ትናገራለች።
ሁለት ግለሰቦች ተጣሉ እና ያንን ኬስ ወደ ብሔርተኝነት ተቀይሮ ነው እንግዲህ በትልቁ የተስፋፋው ችግሩ ማለት ነው።
ባለፈው ሳምንት በስልክ አናግሬያቸው የነበሩት የዩኒቨርሲቲው የህዝብ ግንኙነት ዳይሬክተር አቶ አለማየሁ ዘውዴ ግን ግጭቱ ሆን ተብሎ በታቀደ ሁኔታ የተቀነባበረ ሊሆን ይችላል የሚል እምነት አላቸው።
ግጭቱ መንስኤ ሰኞ ዕለት ምሽት ከሶስት ሰዓት በኋላ እና ዶርም አካባቢ ያሉ ብሬከሮች አሉ፣ የመብራት ብሬከሮች እነሱን ብሬከሮች በማጥፋት ነው ሁከት ለመበጠት ሙከራ የተደረገው።
ማን ነው ይህን ያደረገው?
ይህንን ያደረገው አካል እስካሁን ድረስ በፖሊስም ሊደርስበት አልቻለም። በተጠናና በተቀናጀ መልክ ነው የሚመስለው ድርጊቱ ተጠምቶ የተደረገ ነው የሚመስለው። ከዛ በኋላ የጸጥታ አካሉም እዛ ጋር ደርሶ መቆጣጠርም አልቻለም። ምክንያቱም የተጠናና የታቀደ ስለነበረ ግርግሩን ከፍ አድርገውት የተወሰኑ ተማሪዎች ላይ አንድ ስድስት ተማሪዎች ላይም ጉዳት ደርሷል። ጉዳቱ ቀላል ቢሆን የአንድ ተማሪ ነው ትንሽ ከፎቅ ላይ የተወረወረ ተማሪ እሱ ትንሽ ጠንከር ያለ ጉዳት ነው የደረሰበት። ሌሎቹ እንኳን አሁን በመልካም ጤንነት ላይ ይገኛሉ። እና በማግስቱ በቃ ያንን ወላሂ የጸጥታ አካል ወዲያው ከተወሰነ ሰዓት በኋላ ተቆጣጥሮታል። በማግስቱ ግን ጠቡ አልበረደም። እንደገና ጽንፍ ይዞ ብሔር መልክ ወደ መያዝ ሄደና ግጭቱ እየተባባሰ መጣ።
በግጭቱ እርስ በርስ ከነበረው መደባደብና መፈነካከት በተጨማሪ ግጭቱን ለማብረድ የገቡ የፖሊስ አባላትን ድብደባ መፈጸማቸውና አስለቃሽ ጭስ መጠቀማቸው ተማሪዎች ግቢውን ለቀው እንዲሄዱ የራሱን አስተዋጽኦ ማበርከቱን የአካባቢው ነዋሪዎችና ተማሪዎች ይናገራሉ። የዩኒቨርሲቲው አስተዳደር አስቀድሞ ሮብ ዕለት የኦሮሞና የሶማሌ ተወላጅ ተማሪዎችን በተናጠል፣ አርብ ዕለት ደግሞ ሁሉንም ተማሪ ሰብስቦ በማነጋገር ግጭቱን ለማብረድ ያደረገው ጥረት የተፈለገውን ያህል ውጤት እንዳላመጣ ተማሪዎች ይናገራሉ። ትላንት እሁድ ያካሄዱ ሶስተኛ ውይይት ግን ውጤት ማሳየት የጀመረ ይመስላል። የድሬዳዋ ዩኒቨርሲቲ በቅርብ አመታት ነዋሪዎች በበዙበት ሰፈር ውስጥ የተሰራ አዲስ የሚባል ዩኒቨርሲቲ ነው። ይህም በአንድ በኩል የኦሮሞ ነዋሪዎች የሚበዙበት የገንደ ተስፋ ሰፈር፣ በሌላው ጎኑ ደግሞ ሶማሌ ነዋሪዎች የሚበዙበት የመርመሳ ሰፈር መካከል የሚገኝ በመሆኑ የኦሮሞና የሶማሌ ተማሪዎች ግጭት ከተሰማ በኋላ የሁለቱ ሰፈር አንዳንድ ወጣቶችን በግጭቱ ተሳታፊ መሆናቸውን በስብሰባው ላይ መነሳቱን ተማሪዎች ይናገራሉ። ያም ሆኖ የአካባቢው ነዋሪዎች ሸሽተው ከዩኒቨርሲቲ ወጡ ተማሪዎችን ሲንከባከቡ እንደነበር ሐሙስ ታህሳስ 11 ቀን ከዩኒቨርሲቲው አመራሮችና ከድሬዳዋ አስተዳደር ፍትህና ህግ ጉዳዮች ቢሮ ጋር ባደረጉት ውይይት ተናግረዋል።
ያ ችግር ሁለቱ መንደር ውስጥ ገብቶ መንደር ውስጥ ሌላ ችግር እንዳይፈጠር እኛ ጋር የመጡ ወጣቶችን ሰብስበን ምሳ ብለን መልሳለን። እናንተ ጋር የደረሱ ወጣቶችን ሰብስቡና መልሱ ብለን ተደዋወልን እና እንደዛው እኛ ማክሰኞ ዕለት 30 ተማሪ ምሳ አስበልተን ለጸጥታ በጸጥታ ሰጠን ተመለስን። ትላንትና ያ ችግር ደግሞ ሲፈጠር ወደ ሆኖ ተማሪ አካባቢ ሰበሰበ። እነኚህ ተማሪዎች ኦሮሞ ብቻ አይደሉም፣ ሶማሌ ብቻ አይደሉም፣ አማራ፣ ጉራጌ፣ ትግሬ፣ ሀዲያ ዋቴቨር ከመቶ ተማሪዎች ቤት ቤተሰብ ናቸው እና እነዛን ተማሪ ምሳ ደሰልላቸው ለሚመለከተው አካል ተደዋውለን እነዛን ተማሪ ወደ ግቢ እንዲመለሱ አድርገን ይህን ያህል እንድታወቅልን አልፈልግም። ባታወቁልን ምሳ ያለ ምክንያቱም የኢትዮጵያ ወቅት አላግነት ስላለብ ግዴታችንም ስለሆነ
የዩኒቨርሲቲ ተማሪ የመማር ማስተማር ሂደት በአግባቡ እንዲቀጥል የመንግስትና የገለልተኛ ጸጥታ ኃይሎች አስተማማኝ ጥበቃ ግድ ነው ይላሉ። ባለፈው ሳምንት በዩኒቨርሲቲው በተጠሩ የተማሪ ስብሰባ ላይ የተንጸባረቀውም ይሄው ነው። የዩኒቨርሲቲው የህዝብ ግንኙነት ዳይሬክተር አቶ አለማየሁ በበኩላቸው ከአጎራባይ ሰፈሮች ወደ ዩኒቨርሲቲው ማንም እንዳይገባ አጥሩን ከማጠናከር ጎን ለጎን በቀውንም እንደሚያጠናክሩ ተናግረዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ከድሬዳዋ።
አዲስን ለዘገባው እናመሰግናለን። ወደ ዛሬው የመጨረሻ ዘገባችን ነው የምናልፈው። የፌደራል ቤቶች ኮርፖሬሽን ለንግድ ስራ በተከራዩ ቤቶች ያወጣውን አዲስ የኪራይ ተመን ደንበኞቹ ተቃወሙ። ነጋዴዎቹ የወቅቱን ሁኔታ ያላገናዘበና በእጅጉ የናረ ጭማሪ ነው ይላሉ። ኮርፖሬሽኑ እንደገና እንዲመለከተውም አቤቱታ አቅርበዋል። ኮርፖሬሽኑ ተመኑ ተጠንቶ የወጣ ዋጋ መሆኑን ገልጿል። ለውይይት ግን ዝግ አይደለም ብሏል። መለስካቸው አማሃ ዝርዝር አለው።
የፌደራል ቤቶች ኮርፖሬሽን ለንግድ ስራ ባከራያቸው በሺዎች በሚቆጠሩ የተለያየ ደረጃ ያላቸው ቤቶቹ ያወጣውን አዲስ የክራይ ተመን ተከራዮቹ ተቃውመውታል። ባለፈው ሳምንት ለተከራዮቹ ይፋ የተደረገው ይህ የክራይ ተመን እንደየአካባቢው የተለያየ ነው ቢባልም በአጠቃላይ ሲታይ ግን ጭማሪው ከ700 እስከ 1000% እንደሚደርስ ተከራዮቹ ይናገራሉ። ዛሬ ረፋዱ ላይ በኮርፖሬሽኑ ዋና ጽህፈት ቤት አቤቱታ ያቀረቡ ከነበሩ ደንበኞች መካከል አቶ ጥላሁን አልታዬ ለቪኦኤ በሰጡት ቃል ደግሞ ከዚያም በላይ ጭማሪ እንደተደረገ የሚጠቁሙ ይመስላል።
ለረጅም ጊዜ እንጠቀምበት ከነበረው ክራይ በ2000 እና በ3000 እጥፍ የቤት ክራይ እና የቢሮ ክራያችን ስለጨመረ ለዋናው መስሪያ ቤት አቤቱታ ለማድረግ ዛሬ መተዚህ ቦታ ተገናኝተናል።
በፊት ከፍሉት የነበረው ኪራይ ምን ያህል ነበር?
እኔ በፊት 4500 ብር ከፍል ነበረ በወር።
በዚህ ካሬ ሜትር
በትክክል አላውቀውም እና ስሌቱን በትክክል አላውቀውም። ብቻ በዚህ ሂሳብ ነበር የምከፍለው። ካሬ ሜትሩ ይሄ ነው ለማለት አሁን በትክክል ለመግለጽ አልችልም። እኔ
ግን ስንት ነው አሁን የተጨመረበት?
አሁን የተጨመረብኝ ወደ 2000 ጥፍ ሆኖ ወደ 39700 ምናምን ብር መጥቶብኛል።
የተከራይ ነጋዴዎች ባቋቋሙት ጊዜያዊ ኮሚቴ ለኮርፖሬሽኑ የቀረበው አቤቱታ አቶ ጥላሁን በግል ከገለጹት ቅሬታ ጋር የሚመሳሰል ነው። የቀረበውን አቤቱታ ይዘት ለስብሰባው በንባብ ያሰሙት የኮሚቴው አባል አቶ አለማየሁ በፈቃዱ ነበሩ።
የተጣለብን የክራይ ዋጋ እጅግ በጣም የተጋነነ፣ የስራችንን አይነትና የገበያውን ሁኔታ ከግምት ውስጥ ያላስገባ ከመሆኑም በላይ መንግስት ገበያውን ለማረጋጋት የጣለብንን አደራ እንዳንወጣ የሚያደርገን በመሆኑ ውሳኔው ተግባራዊ ለማድረግ ያዳግተናል። ሁሉንም የኮርፖሬሽኑ ተከራዮች ያማከለ የውይይትና የምክክር መድረክ ሳይፈጠርና በጉዳዩ ላይ ሐሳባችንን ሳይሰማ የተጋነነውን የኪራይ ተመን በተከራዮች ላይ ለመጫንና ለማስፈጸም መሞከሩ ተገቢና ፍትሃዊ ባለመሆኑ ኮርፖሬሽኑ ተመኑን በድጋሚ እንዲመለከትልን እንጠይቃለን።
የፌደራል ቤቶች ኮርፖሬሽን የኮርፖሬት ኮሚኒኬሽን ዲሬክተር አቶ ክብሮም ገብረመድን ግን ጭማሪው የተደረገበት አተማመን በሰፈቀደ እንዳልሆነ ይናገራሉ። የተለያዩ ባለሙያዎች የተሳተፉበት የስራ ውጤት እንደሆነም ያብራራሉ።
ጥናቱ የሚያመለክተው ከሌሎች ለምሳሌ ከግል ከሌሎች አከራዮች በሀገራችን ውስጥ የሚገኙ ስም ባልጠቅስ ከሌሎች አከራዮች ዝቅተኛው የሚባለው ክራይ ነው የአሁኑ ተመን የሚል ነው የጥናቱን የሚያመለክተው። ሆኖም ግን የተሰራው ስራ ፍጹም ወይ ሙሉ በኩል ይሄ ነው ማለቱ እና ምንም የምናየው ነገር ወይም ምንም ማናየም ብሎ መዝጋት ተገቢ አይደለም። መታየት ያለባቸው ነገሮች መታየት ካለባቸው ቅሬታ መቅረብ አለበት ተብሎ የቅሬታ ስርዓት ተዘርግቷል። ያሁኑ የመጡ ሰዎች የሚያቀርቡት ሰነድ የዚሁ አካል አድርገን ምላሽ እንሰጥበታለን ማለት ነው።
አቶ ክብረውም አክለውም የኮርፖሬሽኑ ደንበኞች በተጨመረው የቤት ክራይ ሊደናገጡ ይችላሉ። ግን ኮርፖሬሽኑ ከጭማሪው በፊት ያደረገውን ጥናት አስተውሰው ለጭማሪው ሌሎችም ተጨማሪ ምክንያቶች እንዳሉ ያስረዳሉ።
የሚከፈለው ያለው አሁን ተቋሙን ወይ ደግሞ ያሉትን ቤቶችን ለመንከባከብ ለመጠገን እንኳን የማያስችል ክፍያ ነው ሲከፈል የነበረው። ስለዚህ ማሻሻል ያስፈልጋል። ሁለተኛ እነዚህ ቤቶችን ተጠቅመን ምንሰበስበው ገቢ አዳዲስ ቤቶች ለሌሎች ነጋዴዎች፣ ለሌላ የህብረተሰብ ክፍል ለነዋሪው ቤት የምናቀርብበት እድል ያው መፍጠር አለብን። የኛ ኮርፖሬሽን የመንግስት የልማት ድርጅት ነው። የመንግስት የልማት ድርጅት ደግሞ የሚተዳደረው በሚያስገባው ገቢ ነው። እነዚህ ቤቶችንም የሚገነባቸው ምንም ከሌላ በጀት አምጥቶ አይደለም፣ ከነዚህ ከሚሰበስበው ገቢ መሰረት አድርጎ ነውና ያው የሀብት ክፍፍሉን ወደ ታች ለማድረስ ሌላውም ዜጋ ተጠቃሚ ለማድረግ ታስቦ ነው።
ተከራይ ነጋዴዎች በጭማሪው ኪራይ ላይ ከኮርፖሬሽኑ ጋር ለመወያየት ለታህሳስ 25 ቀን 2011 ዓ.ም ቀጠሮ ይዘዋል። ዛሬ የፌዴራል ቤቶች ኮርፖሬሽን እየተባለ የሚጠራው ይህ አካል ከደርግ ጊዜ ጀምሮ በተለያዩ ስሞች ሲጠራ የኖረ ድርጅት ነው። የኪራይ ቤቶች ድርጅት የመንግስት ቤቶች ኤጀንሲ ሲባል ነበረ። ይህ የመንግስት የልማት ድርጅት የሚያስተዳድራቸው ቤቶች ዛሬ በአዲስ አበባና በድሬዳዋ ከተሞች ብቻ የሚገኙ ናቸው። ድርጅቱ መጀመሪያ ሲመሰረት ደርግ ከ42 ዓመታት በፊት ባወጀ አዋጅ የወረሳቸውን ቤቶች ለማስተዳደር እንደነበረ አይዘነጋም። ከዚያ ወዲህ ግን ድርጅቱ የገነባቸው ሕንፃዎች መኖራቸውም ይታወቃል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። I don't care about the presents underneath the Christmas tree. I just want you for my own, more than you could ever know. Make my wish come true.
አድማጮች ለዛሬ ምሽት ያስተናዳናችሁ ዘገባዎች እነዚህ ነበሩ። እንግዲህ የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ @ቪኦኤ አማሪክ እንዲሁም በትዊተር #ጋቢናቪኦኤ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩኝ። ዝግጅቱን ሲያቀናብርልን የቆየው ደግሞ ሞክቢል ያብሮ ነው። የስርጭት መሐንዲሱም አብሮን ነበረ። ጉዟችሁ የሰመረ ይሁን እያልን መልካም ምሽት፣ እንደዚሁም የአውሮፓውያኑን ገና ለምታከብሩ መልካም በዓል እያልን በተከታዩ የክርስማስ ዜማ እንተዋችኋለን። ደህና ደሩ። በነገው ምሽት እንገናኝ።
تونن رادونی سگل آمریکات.